ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ረሃቡ በትምህርት ላይ ተማሪዎች በደንብ ትምህርትም እንዳይከታተሉ አሰባቸው ወደ ሌላ እንዲሄድ አደረጉ። በደንብ ትምህርት አይከታተሉም። አብዛኛው ከትምህርት ይቀራሉ። እህል ስለሌለ በረሃብ ምክንያት ተስፋ ያቆረጥ ነበረ።
በትግራይ ክልል በረሃብ ምክንያት በመቶ ሺዎች የሚቆጠሩ ተማሪዎች ትምህርታቸውን ለማቋረጥ ቋፍ ላይ መሆናቸው ተነግሯል። በጉዳዩ ላይ የተሰናደው ዘገባ በምሽቱ ይቀርባል። ሌሎች ጉዳዮችም የተካተቱበትን መሰናደው ሀብታሙ ስዩም ይመራለው። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁ እንድታመሹ አስቀድሜ ይጋብዛሉ። ወደ ቀዳሚ መሰናዶ እንሻገር። ቀዳሚው መሰናዶ ከአንድ የኪነ ጥበብ ሰው ጋር ያስተዋውቀናል። ከአዲስ አበባ ዩኒቨርሲቲ አለፈለገ ሰላም የሥነ ጥበብ ትምህርት ቤት የተመረቀው ሰዓሊ ተሰማ አስራት ያለፉት 15 ዓመታትን ነዋሪነቱን በመካከለኛው ምስራቅ ካታር አድርጓል። ሰዓሊ ተሰማ በኢትዮጵያና በተለያዩ ሀገራት ተዛዝሮ ሥራዎቹን ያቀረበ ሲሆን በዋናነትም በነሐስ የሠራው የቡና ቅርጽ በካታር የቅርስ ማዕከል እንዲካተት ተደርጓል። ሰዓሊ ተሰማን አነጋግራ የደንገረመው ቀጣዩን ዘገባ አስተናድታለች።
በጣም ነው ማመሰግነው ለዚህ ቃለ መጠይቅ ፍቃደኛ ስለሆንክልኝ፣ እንዲሁም ባጭሩ ደሞ ስላገኘው ደስ ብሎኛል። እስኪ ማንነትህን ለአድማጮቻችን አስተዋውቀል።
እሺ፣ በጣም አመሰግናችኋለሁ እንግዳችሁ አርጋ ስለጋበዛችሁኝ። ስሜ ተሰማ ተምትን ይባላል። ተወልጄ ያደኩት አዲስ አበባ ነው። ባለ ትዳር ላይ አራት ልጆች አባት፣ ልዩ ሙያ ስለ ከአዲስ አበባ ስነ ጥበብ ትምህርት ቤት በስል ተመረቀ። ላለፉት 18 ዓመት ግን በአቪዬሽን ፊልድ ላይ ነው እየሰራ የምገኘው። አሁን የምኖርበት ሀገር ካታር ዶሃ ውስጥ ነው የምኖረው።
እሺ፣ የት ስራዎችን አሳይተሃል? ህሳን ጀምር።
አሁ እንግዲህ ከዚህ ቀደም ከትምህርት ቤት እንደጨረሰን በኢትዮጵያ ውስጥ አዲስ አበባ፣ እንዲሁም በድሬዳዋ፣ ከዛም ጅቡቲ፣ ፈረንሳይ፣ ጣሊያን፣ ስዊድን፣ ሆላንድ፣ ኔዘርላንድስ ደግሞ እዚህ ካታር ውስጥ ደግሞ የአመቱ እንዲዘጋጅ የተለያየ ዓለም አቀፍ የስዕል ኤግዚቢሽኖች አለው። እዛ ላይ በብራንድ አምባሳደርነት እንደውም እድል ገጥሞኝ ከኢትዮጵያ እንዲሁም ሳሊያን በማስመጣት ራሱ እዚህም የማሳየት እድሉ አለ እና ውስጥ ከተመረኩኝ ከሀያ ዓመታት ብለ አልፎተኛል። በዚህ ሀያ ዓመታት ውስጥ በርካታ ሀገራት በማሳየት አቅም ይችላል እያረኩን ያለው።
ወደ ስዕል ስራ እንዴት ገባ? ስዕል ጥሪ ነው የሚለውን ነገር እንዴት ነው ያወቅከው?
እንግዲህ ሰዓሊ ደግሞ ያው በመወያ የጥበብ ዘርፎች ላይ ሆን መወለድ ያስፈልጋል። በተፈጥሮ የምናገኛቸው ነገሮች ናቸው። ከዛ መሬት ላይ እየጫርን ከዛ ከበመቅጠር ቤተክርስቲያን ውስጥ በሰንበት ትምህርት ባሳለፍንበት ሁነት ውስጥ አበባ ስሎች እየሳለን እያለን ያው ከፍተኛ ሃይስኩል መጨረስን በኋላ አዲስ አበባ ስነ ጥበብ ዲዛይን ትምህርት ቤት በመግባት ሙያው ማደግ ትችሏል ማለት ነው። እና ያው መነሻው ከተፈጥሮ የተገኘ እውቀት ነው። ትምህርት ቤት ውስጥ ክፍል ውስጥ በመሳል በዘመድ አድርጎ ነው ወደ ኮሌጅ ደረጃ ስፔሻላይዝ አድርጌው አሁን ደግሞ ከምሰራው ስራ ፊልድ ኦፍ አቪዬሽን ጎን ለጎን በመስራት ላይ ይገኛሉ ማለት ነው።
እሱ እንግዲህ አይከብድም። ምናልባት የሙሉ ጊዜ ሌላ የአቪዬሽን ስራ ኖሮ የአራት ልጆች አባት ነህ፣ በዛ ላይ በሰው ሀገር ነው የምትኖረው እና እንዴት ነው እነዚህ ነገሮች ያመጣጠንካቸው?
ይህ ሁለት ነገሮች ጠቅስ ፈልጋለሁ። አንደኛ የሙያ የሚገርምሽ የኢትዮጵያ አየር መንገድ ክብር ይግባው እና ለአምስት ዓመታት አገልግየዋለሁ እና ከሰባ ዓመታት በፊት ኢትዮጵያ አየር መንገድ ለአውሮፕላኑ አካላት ዲዛይን የኤክስቴሪየር ሌቨሪ ማለት ነው ከአዲስ አበባ የስነ ጥበብ ዲዛይን ትምህርት ቤት ነው የሚቀጥረው የነበረው ለሰባ ዓመት እስካሁን ድረስ በፖሊሲ ደረጃ ማለት እና በፈረንጆች 2003 ነው በሳሊያን ተፈልጎ ያው የአቪዬሽን ልምድ እዛ ተጀመረ ማለት ነው እና አምስት ዓመታት አገለገለኝ እና ያው ከበቀጠሉም ከ2008 ደግሞ ጀምሮ እስካሁኑ 2023 አሁን 24 ካታር ኤርዌይስ ውስጥ ነው በመስራት የምገኘው እና ለዚህ እንደ ትልቅ አድርጌ መምሳ ነኝ እግዚአብሔር ፈቃድ። በመቀጠል እጅግ ማክብራት የልጆች እናት ከበስተባለ የተወዘሮ ልምድ በላይነ የልጆችን ማሳደግ ቤቱን አስተዳደር አጠቃላይ በመያዝ በቃ ከስራ ጎን ስዕል እንደ መዝናኛ ነው። በቃ ልክ አንድ ሰው ምንም የሚሰራ ምንም የመዝናኛ ሰዓት አለው። ጥሩ የሆነ የእረፍት ሰዓት አለኝ። በእና የእረፍት ሰዓቶች ነው እነኝ ስራዎች የሚሰራው። ሰዓቶችን በአግባቡ መጠቀም የቤተሰብ ሰዓት አለ፣ የራስ ሰዓት አለ፣ የሀገር ሰዓት አለ፣ የአገል የሃይማኖት ደግሞ ሰዓት አለ። እነኝ ያው የአእምሮ ነጻነት ሲኖር ያው መሳት ምችው ነገር አለ እና ትልቁን ድርሻ የክብርት ባለቤት ወይዘሮ ለምለም እንደ ማለት እችላለሁ።
ከዚህ ቀደም አንድ የሰጠኸው ቃለ መጠይቅ ላይ እንደ መምህር ሆነ አይቻለሁ እና በካታር የስዕል ስልጠና ትሰጣለህ እንዴ?
ካታር ውስጥ የካታር ኢንተርናሽናል ስኩል አለ ለኢትዮጵያውያን ማለት ነው። እና አራቱም ልጆቼ ሀገራዊ እውቀት እዚህ ላሉ ኢትዮጵያውያን ስለ ሀገራቸው ማንነት ለምሳሌ ከሰራናቸው ፕሮጀክቶች አሉ በኢትዮጵያ ቡና አመጣጥ ላይ፣ በህዳሴው ግድብ ላይ፣ ስለ አድዋ ያንን ወርክሾፕ በመስጠት እነኝህ ህጻናት ከሀገራቸው ርቀት ቢሆኑም ግን እንደ ሰዓሊ እንደ ኢትዮጵያ ደግሞ ኃላፊነት አለብኝ በማሰብ እዚህ ካታር ብቻ አይደል በምጓዝባቸው ሀገራት በተለይ በትውልድ ላይ ስለ ማንነታቸው መሰል ነገሮች በመስራት እገኛ በመሆኑም እዚህ ካታር በሚገኝ ኢንተርናሽናል ስኩል የካታር መንግስት ለኢትዮጵያውያን የሰጠን ትልቅ ትምህርት ቤት አለ። እና ኢትዮጵያ ኤምባሲ ጋር በመሆን ኢትዮጵያውያን ይማሩበታል። ስለዚህ ለኛ ህጻናት ከሀገራቸው ስራራ በማንነታቸው ዙሪያ ላይ የመዝራት ኃላፊነት ስላለ እኛን ህጻናቶችን የማንነት ማስገንዘቢያ የስነ ጥበብ ወርክሾፕ የማሳሳያል ማለት ነው።
አንድ በጣም ያየሁት ነገር ቡናን ትጠቀማለህ ስዕሎች ላይ፣ እንዲሁም ደግሞ ከነሐስ የተሰራ ትልቅ የቡና ስታችሁም አለ። እስቲ ስለሱ ነገር ንገረኝ። እነዚህ ከቡና ጋር የተያዘው ነገር ምንድን ነው? የት ደርሷል?
ቡና እንግዲህ ያው የኛ ኢትዮጵያ በራኛ እንግዲህ የኢትዮጵያ ውስጥ የሰሩ መዛብ ገኘ ተወደ ከተባሉ አንዱ ባሻገር ቡናችን ነው። እና ይህን ነገር ቡና ደግሞ እኛ የማስተዋወቅ ኃላፊነት አለ። ቡና ብቻ የማይጠጣ ሰው የለም በየትም ሀገር ስንትራብል ስናደርግ። እና ለቡና ደግሞ መጠጫ ምክንያት የሆነች ኢትዮጵያ ነች። እና ግን ዛሬ 2023 ካታር ትልቅ ኢንተርናሽናል ኤክስፖ አዘጋጅታ ለስድስት ወራት ክፍቶ ነው። ከኤክስፖ በፊት ግን አለም አቀፍ ኤግዚቢሽን ከናወን ነበረ። እና እዛ ኤግዚቢሽን ላይ የሆርቲካልቸር ፓርት ነበረ፣ የኤክስፖ ፓርት ነበረ። እና ምን ከግብርና ጋር ለምንላያዘው ስል ስለዚህ ላይ በውስጤ ሁሉም የሚያስቆጭ ነገር አለ። እኛ የቡናው ባለቤት ሆነ በርካታች ነው እየከበሩበት ያለው። እና ስለዚህ ቡና ምን ማድረግ አለብን በሚል ትልቅ የኔን ቁመት ሊያክል የሚችል የቡና ስካልፕቸር በቃ አቀረብኝ። እና እዛም ኢትዮጵያ የዓለም ቡና መጠጣት ምክንያት እንደሆነች አፍራራው። የሀገሬው መንግስት ደግሞ በሚያስገርምሽ መልኩ ይሄንን ከካርድቦርድ ነው የሰራሁት። ትልቅ ቡና ነው በነሐስ ተሰርቶ በአንድ የሆነ አካባቢ በአደባባይ ላይ እንዲቀመጥ ቃል ተገብቶልኝ እጅግ ከፍተኛ ደስታ ላይ ያለሁት እና ስለዚህ የቡና ውስጥ እንዲመስላል ማለት
ነው። መቼ ነው ይሄ ቃል የተገባል? የትኛው አደባባይ ላይ ነው ይሆናል የተባለው?
አሁን ቃል የተገባልኝ ኖቨምበር 25-30 በነበረ ትልቅ ዓለም አቀፍ ስለ ኤግዚቢሽን ላይ ቀርቦ ነበር ይስል። ከዛ በኋላ የኢትዮጵያ ፓቪሊዮን አለ። በርካታ ሀገሮች ነው እያከናወኑ ያሉት ይህን ፓቪሊዮን እና የኢትዮጵያ ኤምባሲ በአጋጣሚ እዚህ ላይ ትልቅ ምስጋና ይገባዋል እና የአንድ ፓቪሊዮን የትልቅ ቡና እዛ እንዲቀመጥ አድርገው በመታየት ላይ ያሉ በአሁኑ ሰዓት በፓቪሊዮን ላይ እስከ ማርች አጋማሽ ለህዝብ ክፍት ሆኖ እየታየ ነው እና እሱ እንደተጠናቀቀ በኤምባሲው አማካኝነት ይሄ ወደ ብሮንዝ ካስ ተደርጎ እነሱ በሚመጡት አካባቢ እንግዲህ በሀውልትነት ሊቀመጥ ነው። እንግዲህ በህይወቴ በጣም ትልቅ አቺቭመንት ከብዬ ከምላቸው አንዱ ነገር ትልቅ ነገር ነው እና በርካታዎችም ይህን ታሪክ ያውቃሉ።
አይነት ሰዓሊ ነኝ ብለህ ትላለህ ወይም ደግሞ የአሳሳል ዘይህን የቱ ጋር ታስቀምጠዋለህ?
አሁን ከኔ ስራ ዝም ብዬ ካታጎራይ ሳደርገውን ያው ራሴው በራሴው ስሜት የኔ ስራ ያተኮሩ ዲፕሎማሲ ላይ ይመስለኛል። በርካታ ሀገራት እንዲሁም ግለሰቦች ወይም ተቋማት በሚያደርጓቸው ማናቸውም በጎ አድራጎት እነኝህ የተደረጉ ድርጊቶችን ወደ ስዕል በመቀየር በቅጽበት ማለት ነው ያንን ስሜት ሊያጎላ በሚችል በመልኩ በማዘጋጀት ወደ ስዕል የመቀየር ስሜቶች ላይ አለ እና ሞሮሎች መልካም ነገሮች ላይ በጎ ነገሮች ላይ እና በቃ ዲፕሎማሲ ላይ ፎከስ ያደርጋሉ። ምክንያቱም ከእንግዲህ ከዋና ቋሚ ስራ ጎን ለጎን ነው። ግን ቋሚ ስራይን በአጋጣሚ ለስዕል ነው መቆጥረው። በአጋጣሚ ቴክኒካል ቢሆንም ያው ነገሮች ተመቻችተው ላይ ከዚህ ጋር አያያዛቸው በመስራት ያገኛሉ ማለት ነው።
እስቲ እንግዲህ እንደ ሰዓሊ ወደፊት ራስህን የቱ ጋር ታየዋለህ? ህልምህ ምንድን ነው?
ህልሜ እንግዲህ ምንድን ነው መቼም ለመስጠት ያው መሰጠት ይፈልጋል። እግዚአብሔር የሰጠኝን ጥበብ ለበጎ አላማ ከመልካም ለሚያደርጉ አካላት ከግለሰብ እስከ ተቋማት እስከ ኢንስቲትዩሽንስ እና ሀገራችን ገጽታ በቃ በጣም ትልቁ ነገር ሀገራችን በአሁኑ ገጽታ በጣም በሚያሳዝን መልኩ በየትም በምንሄባቸው ቦታዎች በተለያዩ አካላት የሚነሳው ነገር በጣም ስሜት ታሽ የሚያደርግ ነው እና ይህን ነገር ሁላችንም ኃላፊነት አለ ሀገራችን ፕሮሞት የማድረግ በየተሰማረ በተለይ ከኢትዮጵያ ውጭ ያለ ኢትዮጵያውያን ማለት ነው። ስነ ጥበብን በመጠቀም ሀገሬን በቃ ልክ አትሌቶቻችን እንዴት ነው ሮጦ ላባቸውን ደማቸውን አፈሰው እንደሚያደርጉት እኔም በዚህ በስነ ጥበብ የተጀመረውን ጉዞ ያ ነው ህልሜና ሀሳቤ።
ካታር ውስጥ የራስህ ጋለሪ የመክፈት ሀሳብ እንዳለህም አይቼ ነበር እና እስቲ ስለሱ ጥቂት በለኝ።
አዎ እዚህ ምንድነው እዚህ ካታር ውስጥ በምኖርበት እንግዲህ ለ16 ዓመታት ውብ የሆነ 16 ዓመታት ነው የኖርክ ያለሁት። ያም ውብ ስልሽ እንግዲህ ከሀገር ተርቆ እኛውን ውብ የምናደርጉ የምንኖርባቸውን አካባቢዎች እንደዚህ አይነት ኤነርጂ ውስጥ ካለ ድረስ ኦልሬዲ ጊዜያዊ ራሴ ስቱዲዮ አለ። ከጊዜያዊ ስቱዲዮነቱ ነገሮች ሲመቻችው ወደ ራስ የሆነ ጋለሪ ለመጓዝ ያው በመንደርደሪያን ያለሁት።
እስቲ አንድ ሌላ ያየሁት ነገርና ሳልጠይቅህ ማለፍ የማልፈልገው ካየኋቸው ፎቶግራፎች መካከል አንተ ከዚህ ቀደም ኢትዮጵያ ላይ ሲሰሩ ለነበሩ ተቋማት፣ ድርጅቶች፣ በተለይ አምባሳደሮች ስጦታ ስታበረክት አይቻለሁ እና ይሄ ከምን የመነጨ ነው?
ሳድርግ የነበረው ይህ እንግዲህ ኮሌጅ እያለሁ 20 ዓመታት በፊት የነበረ ልምድ ነው እና በዜና አውታሮች ስመከታተል ለምሳሌ እንደ ምሳሌ ብንወስድ የአሜሪካንና ኢትዮጵያ አመተኛ አመትን መከበሩ በዜና አውታር ላይ ሰማሁት። አሁን በርካታ አሜሪካ ኢትዮጵያውያን በአሜሪካን ራሳቸውን ሰርተው እየተማሩ ወገኖቻቸው፣ ቤተሰቦቻቸውን ይረዳሉ። አደሴም ታይም በዛ ወቅት ኤችአይቪ በሽታ በጣም በከፍታ ሁኔታ እየተሰራፋ በነበረበት ሰዓት በርካታ ሰዎች ይረዱ ነበረ። ዜናውን ሳደምጠው በቀጥታም በተዘዋሪም በአንድ በአል ዕዳነት ይሰማኛል። ጠዋት ደውዬ አድናቆቴን ገልጽላቸዋል፣ ቀጠሮ አስይዛል። ከተቀበሉኝ በኋላም እንደ አንድ ትልቅ ባለስልጣን ነው የሚቀበሉኝ። ሀሳቡ ይገረሙታል፣ ይደንቁበታል። እኔ ደግሞ ግለሰብ የሆንኩ ኢትዮጵያዊ ግን የዚህ ለሁለቱ ሀገሮች ጉዳይ ደግሞ እንደ ጉዳይ የሚያስጨንቅ የሚያስጠብኝ የኢትዮጵያዊ ሰዓሊ እንደሆንኩ እና በዛ ሀሳብ ምክንያት ይህን ነገር እያደረግኩ እንዳለው እና በጣም ተደስተው ተገርመው ከነሱ የሚገኙ መለሽ በጣም በእውነት የሚፈጥረው ቀላል አለን። በአጋጣሚ በዛ ሰዓት ብቻ ሳይሆን አሁንም ስለዚህ በምንበት ሀገራችን ላይ አሁን በኬንያ ናይጄሪያ ባለፈው በሀገራችን ላይ በተፈጠረው ችልቅ ችግር ሀገራችን ውስጥ የነበረውን ችግር ለመፍታት ባደረጉት ነገር በቀጥታ ኤምባሲ ሆነ ከተያያዥ ሆኑን ሀሳብ ወደ ስል በመቀየር ማለት ነው ሀሳቡ ወደ ስል በመቀየር እዚህም ያው ቀጥሏል ጉዳይ ነው።
እሺ፣ ሰዓሊ ተሰማ ከአሜሪካ ድምጽ ጋር ለነበረ ቆይታ ስለሰጠህን ጊዜ አመሰግናለሁ።
እኔም እጅግ በጣም አመሰግናለሁ። በጣም ጊዜ ስትልኝ አመሰግናለሁ።
ኤደን አመሰግናለሁ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በትግራይ ክልል በረሃብ ምክንያት 223,000 የሚሆኑ ተማሪዎች ትምህርታቸውን ከማቋረጥ ቋፍ ላይ ናቸው ሲል የክልሉ ትምህርት ቢሮ ከሰሞኑ ገልጸዋል። የትምህርት ቤት ምገባ መርሃ ግብሩን በመጀመር ተማሪዎቹ ትምህርታቸውን እንዲቀጥሉ ማድረግ ይገባል ሲልም አሳስቧል። በክልሉ ኢሮብ ወረዳ በጦርነቱና በድርቁ ምክንያት ከ3,000 በላይ ተማሪዎች እንዲሁም በአጽቢ ወረዳ ደግሞ 10,000 የሚጠጉ ተማሪዎች ከትምህርት ገበታ ውጪ መሆናቸውን የአካባቢው አመራሮች በተመሳሳይ ገልጸዋል። ሙልጌታ ጽባ የዚህን ጉዳይ ዝርዝር ይነግረናል።
በትግራይ ክልል ኢሮብ ወረዳ በአካባቢው የተፈጠረው ድርቅ ባስከተለው ረሃብ ተማሪዎች ትምህርታቸውን እንዲያቋርጡ እያስገደደ ነው ሲሉ የወረዳው አስተዳዳሪ አቶ ኢያሱ ተስፋይ ለአሜሪካ ድምጽ ገልጸዋል።
ረሃብ ስላለ ተማሪዎች ትምህርትን እያቋረጡ ነው። ከ155 በላይ ተማሪዎች ትምህርት ቋርጠዋል። እስካሁን ከተገኙ ደግሞ አሁን ትምህርት የመያዝ አቅማቸው ሙሉ ፔሪየድ በሚገባበት የመቅሰም አቅማቸው በረሃብ በውሃ እጥረት የሚሄዱበት ትምህርት ርቀት ተያይዘው በችግር ላይ ነው ያሉ። አሁን በትምህርት ገበታ በትምህርት ላይ ከፍተኛ ጉዳት እያደረሰ ነው ያለው። ከዛ ደግሞ ኢሮብ ህዝብ የራሱ ብሔር፣ ቋንቋ፣ ባህል ያለው ስለሆነ እንደ ብሔር ደግሞ በሁለቱ ተከፍሎ በምንነቱ ላይ አደጋ የተጋረጠ ነው ያለው።
በወረዳው ካሉ 47 ትምህርት ቤቶች 24ቱ በኤርትራ በተያዙ አካባቢዎች የሚገኙ ናቸው ያሉት አቶ ኢያሱ በዚህ ዓመት መመዝገብ ይገባቸው የነበሩ ተማሪዎች ከ7600 በላይ ሲሆን የተመዘገቡት ግን 4101 ብቻ ናቸው ብለዋል። በረሃብና ተያያዥ ጉዳዮች በዚህ ወረዳ 63 ሰዎች ህይወታቸው ማለፉም አስተዳዳሪው ተናግረዋል። በአጽቢ ወረዳም የወቅሮ ደራ አንደኛ ደረጃ ትምህርት ቤት ርዕሰ መምህር መምህርት ሚዛን ኪዳኑ በረሃብ የተነሳ ተማሪዎች ከትምህርት ገበታ እየቀሩ ነው ብለዋል።
ተመዘገቡት 305 ነበር። ከዛ ያቋረጡት 20 ተማሪዎች ነው። ረሃቡ በትምህርት ላይ ተማሪዎች በደንብ ትምህርትም እንዳይከታተሉ አሰባቸው ወደ ሌላ እንዲሄድ አደረጉ። በደንብ ትምህርት አይከታተሉም። አብዛኛው ከትምህርት ይቀራሉ። ያው እህል ስለሌለ በረሃብ ምክንያት ተስፋ ያቋረጡ ነው ማሪዎቹ።
በዚህ ወረዳ ነዋሪ የሆኑት አቶ ብርሃን ክፍለም በቅርቡ ለአሜሪካ ድምጽ በሰጡት ቃል 3 ልጆቻቸው በረሃቡ ምክንያት ትምህርት እንዳቋረጡ ገልጸዋል።
ትምህርት የማይማሩ ልጆች አሉ። አንደኛው 8ኛ ክፍል፣ ሌላኛው ደግሞ 7ኛ ክፍል ተማሪ ነበሩ። ትምህርት አቋርጠዋል። እንዲሁም 3ኛ ክፍል ይማር የነበረ ትንሹ ልጅም አቋርጧል። ከየታም ጥቼ ነው የማስመዘግባቸው እንዲሁም የማስተምራቸው።
በአጽቢ ወረዳ በጦርነት እንዲሁም በድርቅና ረሃብ ምክንያት 10,000 የሚጠጉ ተማሪዎች ከትምህርት ውጪ መሆናቸው የወረዳው አስተዳደር ገልጿል። የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጎሽ ጦርነቱ በትምህርት ስርዓቱ ከፈጠረው ከፍተኛ ተጽዕኖ በተጨማሪ ድርቁና ረሃቡ በትምህርት ስርዓቱ ላይ ትልቅ ተጽዕኖ አሳድሯል ብለዋል። በትግራይ ክልል ድርቅ በተከሰተባቸው 36 ወረዳዎች 223,000 ገደማ ተማሪዎች ትምህርታቸውን ለማቋረጥ አፋፍ ላይ ናቸው ሲሉ ኃላፊ አስረድተዋል።
ከ1,000,000 በላይ ህጻናት አሉን፣ ተማሪዎች ማለት ነው። እነዚህ ሁሉ ድጋፍ ይፈልጋሉ። ነገር ግን ደግሞ ከዚህ ደግሞ ከከፋ ችግር ደግሞ የከፋ ሌላ ችግር የደረሰባቸው ደግሞ እነዚህ በድርቅ የተጎዱ በ36 ወረዳዎች ላይ የሚገኙ በ625 ትምህርት ቤቶች ውስጥ የሚማሩ ከ222,940 የሚሆኑ ተማሪዎች አሁን ትምህርት የመቋረጥ ጫፍ ላይ ደርሰዋል።
የትምህርት ቤት ምገባ መርሃ ግብር በመጀመር ከትምህርት ገበታ እንዳይነጠሉ ማድረግ ይገባል ሲሉም አሳስበዋል።
ትምህርት ብቻ ተከታተሉ ያሉት ህጻናትን ብቻ ነው ኮንሲደር ያደረግ ነው። ለነዚህ ቢያንስ በቀን አንድ ምግብ በትምርት ቤት የትምርት ምገባ እንዲጀመር ነው ለፌደራል መንግስትም ዓለም አቀፍ ማህበረሰብም እና ሌሎች ባለድርሻ አካላትንም ጥሪ ያደረግነው።
በዚህ የተማሪዎች ምገባ እስከ ሰኔ ወር ድረስ 6.5 ሚሊዮን ዶላር እንደሚያስፈልግ ዶክተር ኪሮስ ተናግረዋል። የተባበሩት መንግስታት እርዳታ ማስተባበሪያ ቢሮ ዩኤን ኦቻ ትናንት ባወጣው ሪፖርት በበኩሉ በትግራይ ክልል 105 ትምህርት ቤቶች በተፈናቃዮች በመያዛቸው ትምህርት ቤቶቹ ዳግም ለመክፈት እየተደናቀፈ ነው ብሏል። እንዲሁም ህጻናት ለችግር ተጋላጭነታቸው እንዲጨምር አድርጓል ሲል ገልጿል። በትግራይና አማራ ክልሎች ያለው ድርቅና የምግብ እጥረት የሚያስከትለውን ሰብአዊ ቀውስ ለመከላከል ሁለንተናዊ ድጋፍ በአስቸኳይ ያስፈልጋል ሲል የእርዳታ ማስተባበሪያ ቢሮው አሳስቧል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ጋቢና ቪኦኤ ይቀጥላል። የናይጄሪያ ህንፃ ተቋራጭ ሰራተኞችና መሐንዲሶች የቻይና ኩባንያዎች ከግንባታዎች ገፍትረው እያስወጡን ነው በማለት እያማረሩ ይገኛሉ። የዚህን ዘገባ ዝርዝር ደግሞ ስመኝሽ ቆይታ አሰማናለች።
የምንድስና ባለሙያ የሆነው ሳኢድ ማህጋሪ በአቡጃ የሚኖር የግንባታ ተቋራጭ ሰራተኛ ሲሆን አቡጃ ውስጥ በከፍተኛ ሁኔታ እያደገ በመጣው የግንባታ ስራ ላይ ተሰማርቷል። ሆኖም ማህጋሪ እንደሚለው በናይጄሪያ ውስጥ ትላልቅ የቻይና ግንባታ ተቋማት መኖራቸው እንደሱ ያሉ የሀገር ውስጥ የግንባታ ሰራተኞች በትናንሽ የመኖሪያ ቤት ስራ ላይ ብቻ እንዲገደቡ አስገድዷቸዋል።
ብዙዎቹ ሀገር በቀል ተቋራጭ ኩባንያዎች ከውጭ ተቋራጮች ጋር ለመወዳደር የሚያስችል አቅም የላቸው። ምክንያቱም እነሱ ልምድ፣ እውቀት፣ ቴክኒካዊ መሳሪያዎችና የገንዘብ አቅም አላቸው። ስለዚህ ለሀገር ውስጥ ተቋራጮች ስጋት ናቸው። ለዚያም ነው የሀገር ውስጥ ግንባታ ተቋማት ትናንሽ የግል መኖሪያ ቤት ግንባታ ላይ ብቻ የሚያተኩሩት።
የቻይና ኩባንያዎች ወደ ናይጄሪያ የገቡት የነበረውን ክፍተት ለመሙላት ነው። እንደ አውሮፓውያን አቆጣጠር ከመስከረም 2021 ጀምሮ ናይጄሪያ ከቻይና የተበደረችው ገንዘብ መጠን 4.1 ቢሊዮን የደረሰ ሲሆን አብዛኛው ወጪ ለመሰረተ ልማት ፕሮጀክቶች መዋሉን የናይጄሪያ ዕዳ አስተዳደር ጽህፈት ቤት መረጃ ያመለክታል። የልማት አማካሪ የሆኑት ጂዴ ኦጆ ከቻይና የተገኘው ብድር መንግስት የግንባታ ፕሮጀክቶችን ለቻይና ኩባንያዎች እንዲሰጥ በማስገደድ ረገድ አስተዋጽኦ እንዳለው ያምናሉ።
ቻይና ብድሩን ትሰጣለች። ነገር ግን የብድሩ ውሉ መመሪያና ተግባበር ግንባታውን ለመፈጸም የራሳቸውን ባለሙያዎችና መሰረተ ልማት ማምጣት እንዳለባቸው ይገልጻል። አሁን ፍርሃቱ ምንድን ነው? ይህንን ዕዳ መክፈል ካልቻልን ቀጥሎ የሚመጣው መንግስት ችግር ውስጥ ይወድቅና የተወሰኑት ንብረቶቻችን ይወሰዳሉ የሚለው ነው።
የናይጄሪያ መሐንዲሶች ማህበር ፕሬዝዳንት ታሲዮሳ አድጊዳሪ ውዲን የናይጄሪያ መንግስት የሀገር ውስጥ ኮንትራክተሮችን ለመደገፍ የሚያስችል ምቹ ሁኔታ መፍጠር አለበት ይላሉ።
መንግስት ሆን ብሎ በሀገር ውስጥ የግንባታ ኩባንያዎች ላይ መዋለ ንዋይ ማፍሰስ አለበት። ይህ እንዴት ነው የሚሰራው? ስራውን ስጡንና ብቃት ይኑረን አይኑረን በስራችን እናሳያለን።
የአሜሪካ ድምፅ ናይጄሪያ የሚገኘውን የቻይና ኤምባሲና የቻይና የግንባታ ኩባንያን ለማነጋገርና ምላሻቸውን ለማካተት ጥረት ቢያደርግም ለጥያቄዎቻችን ምላሽ አልሰጡም። በናይጄሪያ የቻይና አምባሳደር ቹዌ ጂያን ቹዋን ባወጡት መግለጫ ግን ሀገራቸው በናይጄሪያ መሰረተ ልማት ግንባታ አስተዋጽኦ በማድረግ ቀዳሚ መሆኗን ተናግረዋል። እንደ ማህጋር ያሉ መሐንዲሶች ግን የቻይና የግንባታ ኩባንያዎች የበላይነት የናይጄሪያ ባለሙያዎችን ከሙያው ገፍቶ እያስወጣ መሆኑን ይገልጻሉ። በዘርፉ ተሰማርተው ይሰሩ የነበሩ አንዳንድ ተቋራጮች የተሻሉ ድሎችን ፍለጋ ወደ ሌሎች አካባቢዎች ሲሄዱ፣ ሌሎች ደግሞ ስራውን ትተው በሌላ የሙያ ዘርፍ እንደተሰማሩም ይናገራሉ።
Now the challenges we have are that you are not giving
አሁን ዋናው ፈተናችን በሀገር ውስጥ ላለው የራሳችን ወጣትና ታዳጊ ህዝብ እድሎች፣ ስልጠናዎች ወይንም የማማከር ድጋፍ እየተሰጠ ለመሆኑ ነው።
ይህ እስከሚሆን ማጋሪ እንደሚለው እርሱና የሥራ ባልደረቦቹ ትኩረታቸውን በመኖሪያ ቤት ግንባታ ላይ አድርገው ሥራቸውን ይቀጥላሉ። በአልሐሰን ባላ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ካቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። በመቀጠል ደግሞ አብረን በሰሜን አሜሪካ ወደሚገኝ ጠጅ ቤት ጎራ እንላለን። ይህ ጠጅ የሚንቆረቆርበት ጨዋታ የሚደራበት ስፍራ ኢትዮጵያ ውስጥ ከሚገኙ እልፈኞች መካከል አንዱ አይደለም። ከአሜሪካ መዲና ብዙም ሳይርቅ የሚገኘው ንጉስ ጠጅ ቤት እንጂ
የነበረን ቆይታ በጣም አሪፍ ነው። በጣም ቆንጆ ኤንቫይሮንመንት ነው። በተለይ ደግሞ ኢትዮጵያዊ በሆነ ወንድማችን ነው በኢትዮጵያ እጅ የተጠመቀ እና በጣም እኔ ሴሚ ስዊት ነው እየጠጣው ያለሁት እና በጣም ቆንጆ ነው።
አቶ ሰለሞንና ወዳጆቻቸው የታደሙበት ንጉሥ ጠጅ ቤት ንጉሥ የወይንና ማር ጠጅ መጥመቂያ ድርጅት ከሰሞኑ ክፍት ያደረገው የቅምሻ ስፍራ ነው። ጊዜ ንጉሴ የኢትዮጵያውያንን ዘመን ያልሻረው ጣዕም በምዕራቡ ዓለም ለማስተዋወቅ የተነሱት የድርጅቱ መስራች ናቸው።
ከዚህ በፊት ንጉሥ የሚባል የጤፍ ቢራ እሱን ከ2011 ጀምሮ ጥናት ስናደርግ ቆይተን በ2017 ኦፕሬሽን ጀምረን ቨርጂኒያ ላይ 2018 ገበያ ላይ አከፋፍለ ነው ጀምረን ነበር። ፓንዳሚክ መጥቶ ነው ትንሽ ያስቆመን። ኢትዮጵያ ደግሞ የቆየ የጠጅ ካልቸር አለን። ሁሉም በየቤቱ የሚሰሩት አለ እና ይሄንን ልክ እንደ ቡናችን ተቀድሞ ሌሎቹ ይዘውት ከመጀመራቸው በፊት ይሄን ነገር በትክክለኛው የእኛን የሚገልጸውን ጠጅ ይዞ መቅረብና በአሜሪካ ላይ ማስተዋወቅ ነው የፈለግኩት።
አቶ ጊዜ በካሊፎርኒያ ግዛት ውስጥ በነበራቸው የቀደመ ቆይታ ስለ ወይን ጠመቃ ዘርፍ እውቀትና ልምድን ካዳበሩ በኋላ ወደ ቨርጂኒያ ግዛት በመምጣት ድርጅቱን ለመክፈት ችለዋል። አዳዲስ የወይን ጣዕሞችን ለተጠቃሚዎችም አስተዋውቀዋል። የኢትዮጵያውያኑን የዘመናት እውቅ መጠጥ ጠጅ ምርት በአሜሪካ ምድር በልዩ ሁኔታ ለመጀመር ሲነሱ ግን የመጠጡን ምንነት ለሀገሬው ተቋማት ከማስረዳት ጀምሮ ግብዓቶችን እስከ ማግኘት ድረስ እንደፈተኗቸው ይናገራሉ።
በጣም ከባድ ነው። የሚገርም ነገር ላይሰንሱን አውጥተን የምንሰራውን ስንነግራቸው፣ በተለይ ቴስቲንግ ሩሙን ልንከፍት ስንል ወይንም የመቅመሻ ክፍሉን ወይንም ጠጅ ቤት እንደምንለው ለመክፈት ስናስብ ያሉንን እንዳሉ እቃዎች ወይንም ወይኖቹን ለማስቀመስ የምናደርግበት ሂደት ላይ ከኤፍዲኤ ጀምሮ ቪዳክስ፣ ቲቲቪ ሁሉም ናቸው በሂደት መጥተው ምንድን ነው የማር ጠጅ ምንድን ነው የሚለውን የጠየቁን እና ሂደቱንም አካሄዱንም የሚፈቀዱ የማይፈቀዱ ነገሮች አሉ። ከማይፈቀዱ ነገሮች ውስጥ አንዱ ለምሳሌ በየቤቱ የሚሰራበት ጌሾ የሚባለው አይነት ነገር፣ እንደዚህ አይነት ነገሮች አሉ። እነሱን የራሳችንን ጥበብ ተጠቅመን ህጉን በሚፈቅድልን ብቻ ተከትለን ማሩን ደግሞ ኢትዮጵያ ሄደን እናምጣ ብንል የኢትዮጵያን ህዝብ ኑሮ ማስወደድ ስለሆነ እዚሁ አሜሪካ ውስጥ ፈልገን ከብዙ ማሮች ሙከራ ለእኛ ጠጅ የሚሆነው መርጠን በዛ መሰረት እዚሁ አሜሪካ ላይ የሚመረት የጠጅ አቅራቢ የማር አቅራቢ አለን። በዛ ሂደት ነው የጀመርነው።
የአቶ ጊዜን የቀደመ እቅድ በሰሙ ጊዜ በእጅጉ ተገርመው እንደነበረ የተናገሩት የቅርብ ወዳጃቸው አቶ ነጋሊ መኳንንት በጊዜያት ውስጥ የወጣቱ ትውልደ ኢትዮጵያዊ ውጥን እውን ሆኖ ማየታቸው የፈጠረባቸውን ስሜት ያጋራሉ።
የመጀመሪያ ነው ዛሬ እዚህ ስመጣና ትልቅ ስኬት ደርሶ ነው ያገኘሁት። ምክንያቱም እንዳልኩት በርካታ ኢትዮጵያውያን አሉ እዚህ ሀገር በብዙ የአሜሪካ ግዛቶች፣ ግን የምንታወቅበት ዘርፍ አለ። የተለያየ ሌሎች ዘርፎች ናቸው እንጂ እንደዚህ አይነት በተለይ ሀገራችን ላይ የሚታወቀውን ማር ወደ ጠጅ እዚህ ሀገር በሚመጥን ለዚህ ሀገር ነዋሪ ለዚህ ሀገር ተጠቃሚ የሚመጥን መልኩ እንዲህ አይነት ውስብስብ ሂደቶችን አልፎ የዚህን ሀገር መንግስት ውስብስብ ሂደቶች አልፎ ለተጠቃሚ ማቅረብ የማር ወይን ጠመቃ በብዙ ሰው ዘንድ የሚታሰብ አይደለም። ስለዚህ በጣም ትልቅ ስኬት ነው ብዬ ነው የማስበው።
በቀደመው የህዝብ ግንኙነት ሙያቸው የትውልድ ኢትዮጵያውያንን አኗኗርና መስተጋብር ለማጤን የቻሉት አቶ ንጋልኝ ትውልድ ኢትዮጵያውያን ብዙም ባልተሳተፉበት ዘርፍ ውስጥ ብቅ የሚሉ መሰል ጅምሮች መታገዝ እንደሚገባቸው ይናገራሉ።
እንደ ኢትዮጵያዊ ካሰብከው የአገርም የባህል የማንነትም ከብዙ ታሪካችን ጋር የተያዘ ነው። ጠጅ ወይም ማር ማለት ነው እና ያንን ደግሞ ያንን ባህል ያንን እሴት ይዞ እዚህ ሀገር እዚህ ትልቅ ሀገር ላይ እንዲህ አይነት ስራ የሚሰራን ሰው መደገፍና ስራው ስኬታማ እንዲሆን ማድረግ እኔ እንደማስበው ከሆነ ሀገርን መደገፍ የሀገርን ባህል ማስተዋወቅ ነው በዛው። ምክንያቱም የማር ጠጅ እና የማር ወይን ሲባል የኢትዮጵያንም ባህል የኢትዮጵያንን ስም በዛው አብሮ የሚያስጠራ ስለሆነ ኢትዮጵያውያን ትውልደ ኢትዮጵያውያን አሉ። አንደኛው የሚደግፉበትም መንገድ አንዱና የመጀመሪያው መጥቶ ማየት አንድ ኢትዮጵያዊ የሀገራችን ባህል በጠበቀ እንዳይሁ በሚያኮራ መልኩ እንዲህ አይነት ስራ እየሰራ ነው እና ሂዶ ማየት መጥቶ ማየት ይህንን ስራ።
ስራ ከጀመረባቸው ጥቂት ጊዜያት ወዲህ ለበርካቶች ምርቶችን ማዳረስ የቻለው ንጉሥ የወይን ጠጅና የማር ጠጅ መጥመቂያ ተቋም ጅምሩን በማስፋት በተለያዩ ግዛቶች ለሚገኙ ትውልደ ኢትዮጵያንና እንዲሁም አሜሪካውያን ዘመን ተሻጋሪውን ጣዕም ለማዳረስ እንዳቀደ መስራቹ ይናገራሉ።
ከዚህ በኋላ ያለኝ እቅድ ብዙዎቹ ከተለያየ አገር መጥተዋል። እስካሁን ድረስ ሲመጡ በጣም ራቅራቅ ያለ ቦታ መጥተዋል። ይሄን መከፈቱን ሰምተን የመጣ ነው የሚሉ ብዙ አሉ። ምናልባት እግር ጥሏቸው ለሌላ ነገር ግን ይህን ነገር ሳናያኔድን ብሎ የመጡ ብዙ ሰዎች አጋጥመውናል እና የእነሱ ጥያቄ አንዱ ለምን ቀረብ አድርጋችሁ አከፍቶልንም ነው። ይሄ ነገር ደግሞ የከፈት ነው አንደኛ የእኛን ካልቸር የያዘ ሆኖ በሚቀጥለው ደግሞ ለሀበሾችም ተደራሽ እንዲሆን ነው። አገር ቤት የሚናፍቃቸው ነገር ኑሮ መሄድ እንኳን የማይችሉ ካሉ እንደዚህ አይነት ነገሮች የተወሰነም ነገር ቢሆን ትዝታቸውን ወይንም ፍላጎታቸውን ሙሉ ለሙሉም ባይሆን በተወሰነ መልኩ የሀገር ቤት ስሜት እንዲፈጥርባቸው ያደርጋል የሚል እምነት አለኝ እና የሚቀጥለው እቅዳችን የሚሆነው በተለያዩ ከተሞች ላይ ተጨማሪ ቅርንጫፎችን የንጉሶችን በመክፈት ለሰው ተደራሽ እንዲሆን ማድረግ ነው።
ወደ ንጉሥ ጠጅ ቤት እንመለስ። በባህላዊ እቃዎችና መገልገያዎች በተደራጀው ክፍል ውስጥ ከተሰየሙት አንዱ የቨርጂኒያ ግዛቱ ነዋሪ አቶ ናትናኤል ናቸው። ከወዳጆቻቸው ጋር የነበራቸውን ጨዋታ ገታ አድርገው በጠጅ ቤቱ ስለነበራቸው ቆይታ ሀሳባቸውን ሰጥተውናል።
ልጅ እያለሁ ስለወጣሁ ብዙ የዛኔ ጠጅ አልጠጣም። አሁን ግን ያው ከጓደኞቻችን ጋር እዚህ ተሰብስበን ድሮ አንድ ላይ ኮሌጅ የሄድን ልጆች ነን፣ አንድ ላይ ብዙ ያሳለፍን ልጆች ነን እና እንደዚህ አይነት ቦታ ላይ ስንገናኝ ያው በጠጁም ምናምን በጨዋታውም ምናምን ሞቅ እያደረግን እየተጫወትን ነው እና በጣም ደስ ይላል። ታይም ቦታውም በጣም ስፔሸስ ነው፣ በጣም አሪፍ ነው እና ብዙ እንጠብቃለን ከዚህ በኋላ።
ከመዝናኛ ስፍራነት ባሻገር አብሮነት የሚደምቅበት የእርስ በርስ ትውውቅ የሚደራበት የጠጅ ቤት ባህል ባህር ተሻግሮ ማየታቸው በሕዝቦች ባህልና ትውፊት ልውውጥ እንዲሁም ቅርርብ ረገድ የራሱ አዎንታዊ ሚና እንደሚኖረው የጠቆሙንም አሉ። ንጉሥ የወይን ጠጅ መቅያ ድርጅት የማር ጠጅን በተደራጀ ሁኔታ ለአሜሪካ ገበያ በማቅረብ ረገድ ፈርቀዳጅ እንደሆነ ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኩዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ከአሜሪካ ድምፅ ጋር ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ ነበር። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።